the voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው።
ለኛ አሁን ጀነራል ኤሌክሽን ሲባል የእንትን ብቻ ነው
ተጠቅላላ ምርጫ ሲባል
የኢትዮጵያ ምክር ቤት ብቻ ነው። የክልል ምክር ቤት አሁን በ2005 ነው ያካሄድ ነው። ስለዚህ ከ3 አመት በኋላ ይካሄዳል። 2010 ላይ የአካባቢ ምርጫ እናካሄዳለን ማለት ነው።
ስለዚህ ነገር የሚካሄደው በአዲስ አበባ ውስጥ የተወካዮች ምክር ቤት
በቃ 23 ተወካዮች ለመምረጥ ብቻ ነው የሚካሄደው።
በኢትዮጵያ ምርጫ ቦርድ የአዲስ አበባ ከተማ አስተዳደር ቅርንጫፍ ኃላፊ አቶ ጌታሁን ገብረመድን ከተናገሩት የተወሰደ ነው ሰማችሁት።
መሰረቱ እኛ ያለውን የምርጫ ሂደት በተመለከተ አንደኛ ከመራጮች ምዝገባ አንስቶ ሁለተኛ ከእጩዎች አቀራረብ ሶስተኛ ወደ ምርጫ ወደ ድምጽ መስጫ ዋዜማ ላይ ደርሰን የተለያዩ እንከዶች ወይም ሳንከዎች እየተፈጠሩ ግን እየተከላከለን ነው ያለነው እና ሶስት ደረጃ ነው ያስቀመጥኩት። በመራጭ ምዝገባ ላይ ከፍተኛ ችግር መኖሩን አይተናል። በካርድ አሰጣጥ ላይ የቀበሌ ምርጫ አስፈጻሚዎች ከወረዳ ምርጫ አስፈጻሚዎች ካርድ ወስደው ስርዓት ባለው መንገድ አላደሉም።
ለደቡብ ህዝቦች ክልል ምክር ቤት መድረክን ወክለው የሚወዳደሩት አቶ ኤልያስ አደሮ ናቸው። ዝርዝሩን በዕለቱ አብይ ርዕስ እንመለከታለን።
ገዢው ፓርቲ ኢህአደግ ኢትዮጵያን በልማታዊ ዲሞክራሲ የምትራመድ አገር ፖሊሲዎቹንም አብዮታዊ ዲሞክራሲ ሲል ይገልጣል። ተቃዋሚዎቹ ደግሞ ዲሞክራሲም ልማትም የላትም በማለት ይሟገታሉ። የነገው ምርጫ ከሚካሄድባቸው የተለያዩ የምርጫ አካባቢዎች የተጠናቀሩ ዘገባዎችና የእናንተ የስልክ አስተያየቶች አክለን ለዛሬ ቅዳሜ ግንቦት 15 2007 ዓ.ም ለናስተናግድ እዚህ ስቱዲዮ ያለ ነው። እኔ አዲሱ አበበና
አሉላ ከበደ ከአቀናባሪያችን ንጉስ ታምሬና ከስርጭት መሐንዲሱ ጋር አብረናችሁ እናመሻለን። በቅድሚያ ግን የዕለቱን የዓለም ዜና። መልካም ምሽት።
ኢትዮጵያ ነገ ብሔራዊ ምርጫ ለታካሄድ ነው። ይሁን እንጂ በተከታታይ በተካሄደው የአፈና ስራ ምክንያት ብዙ ድምጽ የማይሰማበት የምርጫ ሂደት ሆኗል ሲሉ የረጅም ዓመታት ገዢ ፓርቲ የሆነውን ኢህአደግን ይተቻሉ ተቺዎች። ከኢትዮጵያ ውጪ የፖለቲካ ጥገኝነት እየጠየቁ የሚኖሩ ስደተኞች ደግሞ እንዲያውም በመንግስቱ ላይ ጠጠር ያሉ ቃላትን ሲሰነዝሩ ይሰማል። ሪፖርተራችን አኒታ ፖል ከአዲስ አበባና ከጆሃንስበርግ ደቡብ አፍሪካም አክላ ያጠናቀረችው ዘገባ አለ። ሰለሞን አባት ያቀርባል።
በእርግጥ አዲስ አበባ ውስጥ ላለ ሰው ሀገሪቱ ውስጥ የምርጫ ዝግጅት መኖሩን ለማስተዋል አያዳግተውም። ከባነሮቹና እጅግ ከተጋነነው የሙዚቃ ጩኸት በተረፈ ግን ሀገሪቱ በ90 ሚሊዮን ሕዝብ የተሞላች አትመስልም ይላል የአኒታ ዘገባ። ባልተለመደ ሁኔታ እረጭ ያለ ምርጫ። ገዢው የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር የድሉን ዋስትና በርቀት ጨብጧል። ባለፈው የ2002 ዓመተ ምህረት ምርጫ ተቃዋሚዎች የያዙት አንድ መቀመጫ ብቻ ነው። ኢትዮጵያ ውስጥ ከተራው መራጭ ሕዝብ ስለ ፖለቲካ መናገር የሚፈልገው ሰው ቁጥር እጅግ ጥቂት ነው። የሰብአዊ መብቶች ተሟጋች ቡድኑ ሂውማን ራይትስ ዋች ኢትዮጵያ ሐሳብን ለመግለጽ ነጻነት አስፈሪ መልክዓ ምድር የፈጠረች አገር ነች ብሏል። የኢህአደግ ቃል አቀባይ ደስታ ተስፋው በዚህ አባባል አይስማሙ።
ብዙ ጊዜ ተቃዋሚዎች አቤቱታዎችና ስሞታዎች ያሰማሉ። ስለዚህ የቅሬታ ሰሚ ኮሚቴ አቋቋምን። ውጤቱን ስናየው አብዛኛዎቹ ክሶች ሐሰተኞች ናቸው። ይሁን እንጂ አንዳንድ በጣም ጥቂት በእርግጥ የተፈጸሙ ሊኖሩ ይችላሉ።
አዲሱ ተቃዋሚ ፓርቲ የሆነው ሰማያዊ ፓርቲ ወከባ እንደሚፈጸምበት፣ እስራቶች እየተካሄዱበት መሆኑን፣ የፖለቲካ መስኩ አድሏዊ እንደሆነበት ይናገራል። ዮናታን ተስፋዬ የሰማያዊ ፓርቲ ቃል አቀባይ፣
ተቃዋሚ ፓርቲዎች የሚያገኙት ጊዜ፣ የሚሰጣቸው ቦታ፣ የገንዘብ ድጋፍና መሰል ጉዳዮች ድልድል ፍትሐዊ አይደለም። ይህ ብቻ ሳይሆን አፈናው እጅግ የከበደ ነው። አዲስ አበባ ውስጥ ብቻ 50 ሰዎቻችን ታስረዋል።
አኒታ ደቡብ አፍሪካ ውስጥ ያነጋገረቻቸው ኢትዮጵያውያን ስደተኞች ሀገራችን ውስጥ ብንሆን ኖሮ አሁን የምንልሽን አንልሽም ነበር እንዳሏትና ሀገራቸውን እየጣሉ የወጡት የኢህአደግን ማሳደድ እየሸሹ መሆኑን እንደነገሯት ዘግባለች። አኒታ አዲስ አበባ ከተማ ውስጥ እየተዘዋወረች የሰውን ሐሳብ ለመጠየቅ መሞከሯን ጠቁማ የሚናገር ግን አጣሁ ብላለች።
ታዳጊ ወጣት ሃና ላሊንጎን ባሰቃቂ ሁኔታ ደፍረው ለህይወቷ ማለፍ ምክንያት ናቸው የተባሉ አምስት ሰዎች አምስት ተከሳሾች ተፈረደባቸው። የተጣለባቸው ቅጣት ከ17 ዓመት እስከ ዕድሜ ልክ እስራት ቢሆንም ለሃና ወላጆችና የቅርብ ዘመዶች ግን የልብ የሚያደርስ አልሆነም ይለናል ዘጋቢያችን መለስካቸው አመሃ ከአዲስ አበባ ባጠናቀረው ዘገባ።
የፌዴራሉ ከፍተኛ ፍርድ ቤት ሶስተኛውን ወንጀል ችሎት ሃና ላላንጎ የተባለችውን ታዳጊ ወጣት በጭካኔ በመድፈራቸውና ለሞት አድርሰዋታል ተብለው ክስ በቀረበባቸው አምስት ተከሳሾች ላይ እስከ ዕድሜ ልክ የሚደርስ ቅጣት ጥሎባቸዋል። ቀደም ባለ ችሎት የጥፋተኝነት ውሳኔ ያስተላለፈው ይኸው ፍርድ ቤት በትናንትናው ዕለት ደግሞ በአንደኛ ተከሳሽ ሳምሶን ሺበሺ ላይ የዕድሜ ልክ እስራት፣ በሁለተኛ ተከሳሽ በዛብህ ገብረ ማርያም ላይ የዕድሜ ልክ እስራት፣ ሶስተኛ ተከሳሽ በቃሉ ገብረ መድን ላይ የ17 ዓመት እስራት፣ አራተኛ ተከሳሽ ኤፍሬም አየለ ላይ የ20 ዓመት እስራት፣ አምስተኛ ተከሳሽ ተመስገን ጸጋዬ ላይ የ18 ዓመት የእስራት ቅጣት ጥሎባቸዋል። በተሰጠው ቅጣት አንደኛና ሁለተኛ ተከሳሽ በመከፋት ፍርድ ቤቱን ዘልፈዋል። በተቃራኒው ደግሞ ይሃና ላላንጎ አባትና የቅርብ ዘመዶቿ በቅጣቱ እንዳረኩ ከችሎቱ በኋላ ሲናገሩ ተደምጠዋል። ባለፈው መስከረም ወር በሃና ላላንጎ ላይ የተፈጸመው ድርጊት አያሌ ሕዝብ ያሳዘነ እንደነበረ ይታወሳል። ጉዳዩን የያዘው ፍርድ ቤትም እስከ ትናንትናው ዕለት ድረስ በዝግ ችሎት ሲመረምረው እንደቆየም ይታወቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በመጨረሻም ከትናንት በስቲያ ሐሙስ በኬንያ ሰሜን ምስራቅ ገሪሳ ውስጥ የምትገኝ መንደር የወረሩት የአልሻባብ ነውጠኞች የከፈቱትን ጥቃት ኃይሎቻችን መክተው አባራቸዋል ይላል የኬንያ መንግሥት። ወደ 20 የሚደርሱ ታጣቂዎች ዩምቢስ የተባለችውን መንደር ወረው ሲያበቁ ጥቁሩን ባንዲራቸውን በፖሊስ ጣቢያው መስቀላቸውን አንድ ነዋሪ ወደ መንደሯ ለተጓዘ የቪኦኤ ዘጋቢ ገልጧል።
ونسكو كان كانن وعدي يوحدون بينو مرن وحيد ان انا قال اشتغلنا راتلهي
سبسبوننا አማኝ ያልሆኑ ሰዎችን የምንፈልገው ተባበሩን አሉን። አንችልም ስንላቸው አላህ ይምራችሁ ለኛም ጸልዩልን አሉን ሲሉ ስሜን እንዳትገልጡ ያሉ የዩምቢስ ነዋሪ አሰድተዋል። ወደ 20 ይሆናሉ ፊታቸውን ስለሸፈኑ ማን እንደሆኑ ለመለየት አልተቻለም ሲሉም አክለዋል። የኬንያ መንግስት ከታጣቂዎቹ ጋር ውጊያ የተካሄዷል ያለውን የመንደሩን ነዋሪዎች ውጊያ አልነበረም፣ የመንግስት ኃይሎች ከመድረሳቸው በፊት ታጣቂዎቹ ከመንደሯ ወጥተዋል ነው ያሉት። የዩምቢስ ነዋሪዎች እንደሚጠረጥሩት ታጣቂዎቹን የመራው ባለፈው ወር በጋሪሳ ዩኒቨርሲቲ የተፈጸመውንና 148 ሰዎች የተገደሉበትን ጥቃት የፈጸመ ነው ብሎ የኬንያ መንግስት የወነጀለው መሐመድ ኩኖ ነው። አልሻባብ በድረገጹ ላይ ባወጣው መግለጫ የዩምቢሱን ጥቃት ያካሄድነው የሙስሊሞችን ክልል ከኬንያ ወረዳ ነጻ ለማውጣት ነው ብሏል። ዜናው አበቃ። አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው አገልግሎት የሚተላለፈውን ስርጭት ነው። የምናስተናግዳችሁ አዲሱ አበበና
አሉላ ከበደ ነን። በርከት ያሉ ወቅታዊ ዘገባዎችና ትኩረት የሚጋብዙ ቅንብሮች ለምሽቱ ይዘናል። ቆየት ብለው ከሚቀርቡት ታዲያ አንድ ሁለቱን ለቅምሻ እናስቀድም።
You can opt for democracy to be built evolutionary, gradually. You could also opt for a democracy which must be built.
ዲሞክራሲን በአዝጋሚ መንገድ ቀስ በቀስ መገንባትን መምረጥ ይቻላል። ሌላም አማራጭ አለ። ዲሞክራሲን በአብዮታዊ ወይም ስር ነቀል በሆነ እርምጃ ከስረ መሰረቱ ጀምሮ ጠራርጎ በፈጣን ሁኔታ መለወጥ ማለት ነው።
አቶ ሬድዋን ሁሴን የኢትዮጵያ ኮሚኒኬሽንስ ጉዳዮች ሚኒስትር የድርጅታቸውን ልማታዊ ዲሞክራሲያዊ ስርዓት ከገለጡበት የተወሰደ ነው። ተቃዋሚዎቹ በበኩላቸው ዲሞክራሲም ልማትም የለም ሲሉ ይተቻሉ።
የምርጫውን ውጤት ተቀብለዋል እና ሌሎችም ቦታዎች ላይ ተገኝተን ቢሆን ኖሮ ታዛቢዎች መኖራቸው ግጭት ለመከላከል ወይም ቢያንስ ለመቀነስ በጣም የሚጠቅም ነበረ። ለወደፊቱም መፈቀድ መበረታታት ያለበት ነገር ነው። ገለልተኛ የሆኑ የሲቪል ማህበረሰብ ድርጅቶች በምርጫ መሳተፍ ስራ ውስጥ እንዲሳተፉ ማድረግ ጠቃሚ ነው።
እሺ፣ አመሰግናለሁ። አቶ ዳንኤል በቀለ የሂውማን ራይትስ ዋች የአፍሪካ ፕሮግራም ዳይሬክተር።
እኔም አመሰግናለሁ ትዝታ።
እሺ፣ እግዜር ይስጥልኝ።
በ1997ቱ ምርጫ የኢትዮጵያ ሲቪል ማህበራት ዋና አስተባባሪ የነበሩ አቶ ዳንኤል መለስ ብለው በጊዜው የነበረውንም ያስታውሱናል። ለዝርዝሩ ሁሉንም በሁለተኛው አጋማሽ ጠብቁ። አድማጮች፣ አሁን ወደ ዕለቱ አቢይ ርዕስ።
ነገ በሚካሄደው አምስተኛው የኢትዮጵያ ብሔራዊ ምርጫ በአዲስ አበባ ከተማ ቁጥሩ ወደ 1.5 ሚሊዮን የሚጠጋ ህዝብ ለመምረጥ ተመዝግቧል ተባለ። 25 ፓርቲዎች ደግሞ እጩዎቻቸውን ለምርጫው አሰልፈዋል። ዝግጅቱ ከሰው ኃይል እስከ ምርጫ ቁሳቁስ የተሟላ መሆኑን የምርጫ ቦርድ ኃላፊዎች ይናገራሉ። መለስካቸው አማ ዝርዝሩን ይዟል።
በአዲስ አበባ ከተማ አስተዳደር 23 የምርጫ ክልሎች ይገኛሉ። በእነዚህ በ23 የምርጫ ክልሎች ውስጥ ደግሞ 1645 የምርጫ ጣቢያዎች አሉ። በእያንዳንዱ የምርጫ ጣቢያ 55 የምርጫ አስፈጻሚዎችና በህዝብ በቀጥታ ተመርጠዋል የተባሉ የምርጫ ታዛቢዎችም ይኖራሉ። በኢትዮጵያ ብሔራዊ ምርጫ ቦርድ የአዲስ አበባ ከተማ አስተዳደር ቅርንጫፍ ጽህፈት ቤት ኃላፊ አቶ ጌታሁን ገብረ መድህን ዛሬ በተለይ ለቪኦኤ በሰጡት ቃለ ምልልስ እንዳስታወቁት እነዚህ የህዝብ የምርጫ ታዛቢዎችና ምርጫ አስፈጻሚዎች በምርጫው ህግ ዙሪያ በመራጮች ምዝገባ በእጩዎች ምዝገባ ላይ በቂ ስልጠና ወስደዋል። አቶ ጌታሁን እንደገለጹት በአዲስ አበባ ውስጥ 25 ፓርቲዎች ለምርጫ ይሰለፋሉ።
በከተማችን ውስጥ 1,481,521 መራጮች ተመዝግበዋል። ከነዚህ ውስጥ 706,083 ሴቶች ናቸው። ይህም 49% ገደማ ነው። እንደገና በእነዚህ በ23 ምርጫ ክልሎች ውስጥ 25 የፖለቲካ ፓርቲዎች ተወዳዳሪ ናቸው። እነዚህ የፖለቲካ ፓርቲዎች በእያንዳንዱ ምርጫ ክልል ማክሲማም የምርጫ ህጋችን የሚፈቅደው 12 ስለሆነ 12 የፖለቲካ እጩዎች ናቸው የሚቀመጡት።
አክለውም በ23ቱ የምርጫ ክልሎች ተወዳዳሪ ፓርቲዎች 272 እጩ ተወዳዳሪዎችን አስመዝግበዋል ብለዋል። ይሁንና ፓርቲዎቹ ያሰማሯቸው ተወዳዳሪዎች ብዛት እንደየአቅማቸው እንደሚለያይ ገልጸው ከስድስት የሚያንሱ ፓርቲዎች ግን በ23ቱም የምርጫ ክልሎች እጩዎቻቸውን እንዳሰልፉ ገልጸዋል። በእያንዳንዱ ምርጫ ጣቢያ የምርጫ ቁሳቁሶች ተሟልተውና ታሽገው የገቡ መሆናቸውን ያወሱት አቶ ጌታሁን ገብረመድን እነዚህ የታሸጉ የምርጫ ቁሳቁሶች እንዴት እንደሚከፈቱም በዝርዝር አስረድተዋል።
የታሸጉት በሙሉ የምርጫ አስፈጻሚዎች፣ የህዝብ ታዛቢዎች፣ እንደገና የፖለቲካ ፓርቲ ወኪሎች ወይ ደግሞ ተቀማጭ ወኪሎች ሊሆኑ ይችላል፣ ሌሎች ታዛቢዎችም ሊሆኑ ይችላሉ። እነዚህ ጥሪ ይደረግላቸዋል። ኦልሬዲ ለፖለቲካ ፓርቲ ወኪሎች ጥሪ ተደርጎላቸዋል። ከሌሊቱ በአስር ሰዓት ነው በአብዛኛው የሚመጡት። አሁን በ12 ስለሚጀምር ምርጫው በአስር ሰዓት ይገኛሉ። ከዛ በኋላ ጥሪ ተደርጎላቸዋል፣ ይገኛሉ። እነሱ ባሉበት፣ የህዝብ ታዛቢዎች ባሉበት ካርቶን ይከፈታል ማለት ነው።
ይሁንና በተቃዋሚ ፓርቲዎች ተደጋግሞ ሲነገር እንደቆየው የህዝብ ታዛቢ ተብለው የተመረጡት ህጉ ከሚያዘው ውጪ የተወዳዳሪ ፓርቲዎች ተወካዮች በሌሉበት ለፓርቲዎችም ምርጫ ቦርድ ጥሪ ሳያደርግላቸው መሆኑን ያስረዳሉ። የፓርቲ ተወካይ ታዛቢዎችን በተመለከተም በነገ ዕለት በየተመደቡበት እንዳይገኙ የገዢው ፓርቲና የተለያዩ የመንግስት አካላት ያስሯቸዋል፣ ይደበድቧቸዋል፣ ያሳድዷቸዋል፣ ከስራ ገበታቸው ያፈናቀሏቸዋል ሲሉ ብዙ ተቃዋሚ ፓርቲዎች ይከሳሉ። ምርጫ ቦርድ ይህንን የተቃዋሚዎችን ክስ መሰረት የሌለው ነው ሲል ያስተባብላል። ነገ በአዲስ አበባ የሚካሄደውን አገር አቀፍ ምርጫ አንድ ልዩ የሚያደርገው ነገር አለ። ከአዲስ አበባ በስተቀር በሌሎቹ የአገሪቱ ክፍሎች መራጮች የህዝብ ተወካይ ምክር ቤት ወኪሎቻቸውንና የየክልላቸውን ምክር ቤቶች ወኪሎቻቸውን ይመርጣሉ። የአዲስ አበባ መራጮች ግን 23 የህዝብ ተወካዮች ምክር ቤት አባላትን ብቻ ነው የሚመርጡት። ይህ ምርጫ 97ን ተከትሎ በተፈጠረው ችግር አዲስ አበባ ለተወሰኑ ዓመታት በባለአደራ አስተዳደር በመመራቷ ነበረ። አቶ ጌታሁን ገብረመድን ያስረዳሉ።
በዛ ያን ጊዜ በተዛባው ምክንያት አሁንም በዛው ቀጠለ። ስለዚህ ሌሎቹ ለእኛ አሁን ጀነራል ኤሌክሽን ሲባል የእንትን ብቻ ነው፣
ጠቅላላ ምርጫ ሲባል
የተወካዮች ምክር ቤት ብቻ ነው። የክልል ምክር ቤት አሁን በ2005 ነው ያካሄድ ነው። ስለዚህ ከሶስት ዓመት በኋላ ይካሄዳል ማለት ነው። 2010 ላይ የአካባቢ ምርጫ እናካሄዳለን ማለት ነው።
ስለዚህ ነገ የሚካሄደው በአዲስ አበባ ውስጥ የተወካዮች ምክር ቤት
23 ተወካዮች ለመምረጥ ብቻ ነው የሚካሄደው።
በነገ ዕለት በአዲስ አበባ የተለያዩ ምርጫ ጣቢያዎች የሚከናወነውን የምርጫ ሂደት እንዘግባለን። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አድማጮቻችን፣ ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። አሁንም በምርጫው ዙሪያ ነው የምንወያየው። ዘጋቢዎቻችን አዲስ አበባ፣ ኢትዮጵያ በመላ ያሉት በየቦታው እየተንቀሳቀሱ የነገውን አምስተኛ ብሔራዊ ምርጫ በሚመለከት ቅንብሮቻቸውን እያዘጋጁ ናቸው። በአሁኑ ሰዓት ለዚሁ ለአምስተኛው ዙር ውድድር እስክንድር ፍሬው ወደ ምዕራብ ሸዋ አምቦ ከተማ ደርሷል። መስመር ላይ ይዤዋለሁ። እስክንድር ትሰማኛለህ? እንደምን አመሸህ?
እንደምን አመሸህ አዲሱ? እንግዲህ አዲሱ እንዳልከውም እዚህ የምራብ ሸዋ ዞን ዋና ከተማ በሆነችው አምቦ ነው ያለሁት። አምቦና አካባቢው አንተም እንደገለጽከው ለምርጫው ዝግጅቱ እየተደረገ ነው። የምራብ ሸዋ ዞን የምርጫ አስተባባሪ የሆኑትን አቶ ሁንዴሳ መደሳን አናግሬ ነበረ። እርሳቸው እንደገለጹት አዲሱ በዚህ ዞን 11 የምርጫ ክልሎች አሉ። 862 የምርጫ ጣቢያዎች ይገኛሉ። በእነዚህ ሁሉ በነገው ዕለት የድምጽ አሰጣጡ በሰመረ ሁኔታ ይካሄድ ዘንድ አስፈላጊው ዝግጅት ሁሉ ተጠናቋል። እየተበከን ያለነውም የድምጽ መስጫውን ቀን ነው ብለውኛል። እስቲ ከራሳቸው ከአቶ ሁንዴሳ መደሳ እናዳምጥ። አዲሱ
በጣም አመሰግናለሁ ስለ ጊዜዎት። እስቲ ራስዎትንና ኃላፊነቶትን በማስተዋወቅ ይጀምሩልኝ። መጀመሪያ
ስሜ አቶ ሁንዴሳ መደሳ እባላለሁ። የስራ ድርሻዬ የምዕራብ ሸዋ ዞን ምርጫ አስተባባሪና የአምቦ አንድ ምርጫ ጽህፈት ቤት ኃላፊ ነኝ።
አቶ ሁንዴሳ እንግዲህ ምዕራብ ሸዋ ዞን ለኢትዮጵያ ፓርላማ ወይም ለህዝብ ተወካዮች ምክር ቤት ምን ያህል ሰው ነው የሚልከው? ስንት የምርጫ ጣቢያዎች አሉ ከምርጫ ክልሎች በተጨማሪ?
እሺ 11 ምርጫ ክልሎች አሉን። በ11 ምርጫ ክልል ላይ እያንዳንዱ ምርጫ ክልል አንድ የህዝብ ተወካይ ይኖረዋል። በዚህ ስሌት 11 የህዝብ ተወካዮችን ያበቃል ማለት ነው። በዚህ 11 ምርጫ ክልል ውስጥ 862 የምርጫ ጣቢያዎች አሉን። በእያንዳንዱ ምርጫ ጣቢያ ላይ ድምጽ ይሰጣል ማለት ነው።
ለክልል ምክር ቤት ምርጫ ይካሄዳል ብለውኛል ቀደም ሲል ስንነጋገር። ለክልል ምክር ቤት ስንት ሰዎች ይወከላሉ በእያንዳንዱ የምርጫ ክልል?
በእያንዳንዱ የምርጫ ክልል ላይ ለክልል ምክር ቤት 3 ሰዎች ናቸው የሚመረጡት። በዚህ ስሌት ደግሞ 11 በ3 33 እጩዎች ለክልል ምክር ቤት ይመረጣሉ ማለት ነው።
እንግዲህ ብዙ ጊዜ ጠንከር ያለ ፉክክር የሚደረግበት ዞን ነው። በርካታ ፓርቲዎች ይሳተፋሉ፣ ገዥውን ፓርቲ ጨምሮ። በዚህ ዞን ምርጫው ላይ ዘንድሮ ስንት ፓርቲዎች ተመዘገቡ? ስንት ፓርቲዎች እጩ አቅርበዋል? በተለይ ለህዝብ ተወካዮች ምክር ቤት እጩ ያቀረቡት ፓርቲዎች ዝርዝር ካለውት ቢነግሩኝ።
አዎ በዞናችን 11 ምርጫ ክልል አለን። በ11ዱ ምርጫ ክልል ላይ 10 የፖለቲካ ፓርቲዎች እጩዎቻቸውን አስመዝግበዋል። ከዚህ ውስጥም ደግሞ ለተወካዮች ምክር ቤት 62 እጩዎች ቀርበዋል። ለክልል ምክር ቤት ደግሞ 137 እጩዎች ቀርበዋል። በጥቅሉ 199 እጩዎች በዞናችን ቀርበዋል።
አምቦና አካባቢው እስክንድር ከፍተኛ ፉክክር የሚታይበት ነው። በተለይ በገዢው ፓርቲ በኩልም ፉክክር አለና ምናልባት ይህም ፉክክር ደግሞ ጤናማና ምቹ ሁኔታ እንዲኖረው ማድረግ ያስፈልግ ይሆናልና ይህን በተመለከተ ምን ዝግጅት አለ? ምንስ እየተሰራ ነው?
አንተም እንደገለጽከው አዲሱ አምቦና አካባቢው አጠቃላይ ምዕራብ ሸዋ ባለፉት ምርጫዎች ጭምር ከፍተኛ ፉክክር እየታየበት ነው። ከዚህ አንጻር ደግሞ ያው በዚህ አመት በተለይ በመድረክ በኢሃድግ እንዲሁም በሌሎች ፓርቲዎች መካከል ከፍተኛ ፉክክር እንደሚደረግበት ይጠበቃል። ቀደም ሲል አቶ ሁንዴሳ ሲያብራሩ እንደሰማነውም 10 የፖለቲካ ፓርቲዎች ናቸው በምዕራብ ሸዋ ዞን የሚወዳደሩት። ምን አይነት ሁኔታዎች ተመቻችተዋል በተለይ ለተወዳዳሪ ፓርቲዎቹ በሚል ከገዢው ፓርቲ ወገን የሆኑትን የአምቦ ከተማ የኦህዴድ ጽህፈት ቤት ኃላፊና የከንቲባው አማካሪ አቶ አሸናፊ ጨመዳን አናግሬ ነበር። አዲሱ ከአቶ አሸናፊ ጋር ያደረግኩትን ቆይታ እንከታተል።
በጣም አመሰግናለሁ ስለ ጊዜዎት አቶ አሸናፊ ጨመዳ። እንግዲህ አምቦ አሁን በ2007 ምርጫ ምን አይነት ዝግጅት ሲደረግባት ቆይቷል? በእናንተ በኩል ለምሳሌ ምን ያህል ምህዳሩ ሰፊ ነበር ለሁሉም ተወዳዳሪ ፓርቲዎች እናንተ እስከምታውቁት?
አመሰግናለሁ። እንግዲህ የዘንድሮ ምርጫ 3 ግቦችን አቅደን የተነሳ ነው። አንደኛ ይህ ምርጫ ሰላማዊ እንዲሆን፣ በሁለተኛ ደረጃ ደግሞ የምርጫ ዲሞክራሲ እንዲሆን፣ ነጻና ፍትሃዊ እንዲሆን በኦህዴድ በኩል ብዙ ዝግጅት ተደርጓል። የራሳችን አባል ከማሰልጠን፣ ደጋፊዎቻችን ከማሰልጠን፣ ምርጫ ቅስቀሳ በሚደረግባቸው ቦታዎች ህግን ጠብቆ መንቀሳቀስ እንዳለባቸው ብዙ ዝግጅት ተደርጓል። እንግዲህ ዘንድሮ ፍጹም ዲሞክራሲ ነው ማለት ይቻላል። እንዳጠቃላይ ስናይ ይህንን ተቃዋሚዎቻችን ጋር በአምቦ ከተማ ውስጥ ወደ 9 የሚሆኑ ፖለቲካ ፓርቲዎች ናቸው እየተወዳደሩ ያሉት። ከነኚህ ጋር ከ3 ከሚሆኑ ጋር የጋራ ምክር ቤት አቋቁመን የሚፈጠሩ ችግሮችን በጋራ እየፈታን እየተወያየንበት እስካሁን ፍጹም ሰላማዊ ነው ማለት ይቻላል። እንደተቀላይ ሲናይ በዚህ አቋያ አሁን እንግዲህ ዝግጅታችን አጠናቀን ወደ ምርጫ ዋዜማ ላይ ደርሰናል። እንግዲህ በዚህ በኩል የዘንድሮ ምርጫ ከዱሩ ምርጫ የተሻለ ነው ማለት ይቻላል። ተቃዋሚዎችም ዘንድሮ በነጻ ሲንቀሳቀሱ ነበር ነው ማለት ይቻላል። እንደተቀላይ የዘንድሮ ምርጫ ፍጹም ዲሞክራሲያዊ ነው ማለት እንችላለን። ባምቦ ከተማ በምርጫ ዙሪያ ምንም እስካሁን በነሱ በኩል የሚገጠማቸው ችግር የለም፣ በእኛ በኩል የምናውቀው ቅሬታም የገጠማቸው ችግርም የለም። ስለዚህ እንደተቀላይ የዘንድሮ ምርጫ ስናይ ፍጹም ሰላማዊ የተሞላበት ነው ብለን መደምደም እንችላለን። እንደተቀላይ እንግዲህ እስካሁን በእኛ በኩል በወዴድ ስናደርጋቸው የነበረው የራሳችን ፕሮግራም እስከማሳወቅ የራሳችን ቅስቀሳ እስከማደርግ ቦርዱ እስከፈቀደልን ድረስ ሙሉ በሙሉ መስራት ያለብን ነገር ሰርተን አጠናቅቀናል ማለት እንችላለን።
ከድምጽ መስጫው ቀን ጀምሮ ባሉ ሂደቶችስ ምንድነው ያደረጋችሁት? ዝግጅት ምንድነው የሚጠበቀው? እስከመጨረሻው ድረስ እንዲዘልቃውን የገለጻቸው ስራዎች
እንግዲህ የምርጫው አሰጣጥ ሂደት ሁሉም ሰው በነቂስ ወጥቶ ድምጹ መስጠት አለበት። ስለዚህ የፈለገውን ፓርቲ መርጦ በሰላም ወደ ቤቱ መግባት አለበት። እንዳጠቃላይ ሁላችንም የጋራ የሚያደርገን ይህ ምርጫ በሰላም መጠናቀቅ እንዳለበት፣ ይሄ የህብረተሰቡ ተሳትፎ ወሳኝ ነው፣ የፓርቲዎችም ተሳትፎ ወሳኝ ነው። ስለዚህ ነገ በሚደረግ የድምጽ አሰጣጥ ላይ ሁሉም መሳተፍ አለባቸው የሚል ሀሳብ ነው ያለኝ።
በሚኒስትር ማዕረግ የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ፕሮፌሰር መርጋ በቃና ፓርቲዎች ራሳቸውን ማዘጋጀት አለባቸው ውጤቱ ምንም ይሁን ምንም ለመቀበል የሚል ነገር ተናግረዋል ሰሞኑን በሰጡት መግለጫ። እና እንዲህ አይነት መንፈስ ነው ያለው በእናንተም በተፎካሪዎቻችሁም በኩል እስካሁን ባዩት ሁኔታ?
መጀመሪያ ደረጃ ይህን ራስን አዘጋጅተው መግባት ይጠይቃል። አንድ ፓርቲ ህዝቡን ድምጽ ማክበር አለበት። ስለዚህ ህዝቡ የሰጠውን ድምጽ አክብሮ በሰላም ወደ ስራው መግባት አለበት የሚል አቋም ነው ያለን። የእኛም ውሳኔ ይህን ነው። በዚህ መንፈስ ነው የተዘጋጀ ነው ያለን።
ከገዢው ፓርቲ ባላነሰ እስክንድር ከፍተኛ ፉክክር የሚያደርጉት አምቦ አካባቢ ማለቴ ነው የመድረኩ አመራር ዶክተር መረራ ጉዲና ናቸው። ከእነዚህ ወገኖች ያገኘኸው አንዳንድ ነገር አለ ዝግጅቱን በተመለከተ?
ዶክተር መረራ ማምሻውን አምቦ እንደሚገቡ እየተጠበቀ ነው እና እሳቸውን ለማግኘት ጥረት እያደረግኩኝ ነው። ለጊዜው የእጅ ስልካቸው ስለማይመልስ ላገኛቸው አልቻልኩም። ነገር ግን ወደ አረፉበት ሆቴል በመሄድ የእሳቸውን አስተያየት ለማካተት ጥረት እያደረግኩ ነው። አዲሱ
መልካም እንግዲህ አየር ላይ እስካለን ድረስና ከአራት ሰዓት በፊት የተሳካ ነገር ካለ አንተም ብልጭ አድርግልን፣ እኛም ደውለን እንጠይቀሃለን። እግዜር ይስጥልኝ። ለአሁኑ እስክንድር
አመሰግናለሁ። አዲሱ
እስክንድርንም አዲሱንም ላመስግንና ወደ ደቡብ ክልል ውሰዳችሁ። የተቃዋሚ ፓርቲዎች ጥምረት የሆነው መድረክ ለደቡብ ህዝቦች ክልላዊ መስተዳደር ምክር ቤት ያሰማራቸው እጩ በሲቄ ቁጥር 2 ምርጫ ጣቢያ በዶክተር በየነ ጴጥሮስና ድርጅታቸው የገጠሟቸውን ፈተናዎች ለአሜሪካ ድምፅ በዛሬው ዕለት አስረድተዋል። ባልደረባችን ሄኖክ ሰማግዜር በአላባ ከንባታና ጠንባሮ እንዲሁም በሀዲያ ዞኖች የሚገኙ በርካታ የድምፅ መስጫ ጣቢያዎችን በዛሬው ዕለት ተዘዋውሮ ጎብኝቷል። ተከታዩም ለደቡብ ህዝቦች ክልል ምክር ቤት መድረክን ወክለው የሚወዳደሩት አቶ ኤልያስ ሀደሮ ጋር ያደረገው ቆይታ ይሆናል። እንሆ
በመሰረቱ እኛ ያለውን የምርጫ ሂደት በተመለከተ አንደኛ ከመራጮች ምዝገባ አንስቶ፣ ሁለተኛ ከእጩዎች አቀራረብ፣ ሶስተኛ ወደ ድምፅ መስጫ ዋዜማ ላይ ደርሰን የተለያዩ እንከዶች ወይም ሳንካዎች እየተፈጠሩብን እየተከላከለን ነው ያለ ነው። መራጭ ምዝገባ ላይ ከፍተኛ ችግር መኖሩን አይተናል። በካርድ አሰራር ላይ የቀበሌ ምርጫ አስፈጻሚዎች ከወረዳ ምርጫ አስፈጻሚዎች ካርድ ወስደው የመራጮች መታወቂያ ካርድ ስርዓት ባለው መንገድ አላደሉ። ምን ለማለት ፈልጌ ነው? መራጮች መታወቂያ ካርዱን ለሄደው ሰው በአግባቡ ይዘው ይሰጣሉ። ላልሄደው ሰው ቤት ለቀረውም ሰው ወስቶ ሄዶ ላልተቀበሉም ሰው ካርድ ዝም ብሎ እንደበተኑ ነው በተጨባጭ የደረሰንበት መራጮች ምዝገባ ሂደት ላይ እና ይሄንን ከምን አንጻር ነው ብለን ጥያቄ አቅርበናል። ላልወሰዱ ሰዎች መምጣት ለማይችሉ ሰጥተናል ብሎ ነው ምላሽ የሰጡት። የወረዳ ምርጫ አስፈጻሚዎችንና የቀበሌ ምርጫ አስፈጻሚዎችን ጠይቀናል። አንድ መራጭ መታወቂያ ካርድ ምርጫ ጣቢያ ሄዶ ይወስዳል እንጂ ቤት ለቤት ዞሮ መስጠት ምን አይነት ስርዓት ነው ብለን ጠይቀናል። ማምጣት ላልቻሉ ሰዎች መውሰድ ለሚገባቸው ሰዎች ሰጥተናል ብለዋል። ይሄ ከህግ ብሔራዊ ምርጫ ህግ አንጻር ሲናይ ያስጠይቃቸዋል ብለናል። እኛ ሌጋል በሆነ መንገድ እሱንም ለማስጠየቅ ተከታትለን ኢንፎርሜሽን ወይ መረጃው ሲደርስ ደርሰን ከህፃናት የወሰድንበት ባዶ ካርዶች አሉ። ለምሳሌ አሁን አሳይ ቢባል አሳይ ያሉኝ ቤት በሌላ መንገድ አግኝቼ ለመረጀን ወይም ለማስረጀነት አስቀምጫለሁኝ ባዶ ካርድ።
ማየት እንችላለን እነሱ?
አዎ፣ ካርድ አለሙ ገሬ ምን ደራ መራጭ ምዝጋባ ካርድ ኡቡ ከመን አኮኩ ዮኮ ኤኩ ወኩን የመራጮች ምዝጋባ ካርድ ለምሳሌ አን ሁለት ወስጃለሁኝ ለህፃናት ሽንኩራ የሚበሉበትን ገንዘብ ሰጥቼ በህፃናት በእኔ ህፃናት ነው ከነዛ ቤት በህፃናት ነው ችን መረጃ ከምሮ ነው ያስቀመጠው። ሰሞኑን እየበተነ ነው ያለው። ይሄም ደግሞ ለእኛ ከመድረሱ በፊት የእኛ ወረዳ አይደለም የሁለተኛ ወረዳ ነው። ይሄኛውም ድምፅ መስጫ ወረቀት ነው። ይሄ መሰጣት የሚገባው ነገ ነው። ድምፅ መስጫ ወረቀት ነው ይሄ የድምፅ መስጫ ወረቀት ነው። ሲፈርሙ የሚሰጥበትን ቀደም ብሎ ያወጡት በምን መንገድ ወጥ ብለን መራጩ ወይም ለመራጭ ቀደም ብሎ ገዢ ፓርቲ የዚህ አይነት የድምፅ መስጫ ወረቀት በሁለቱም ወረዳ ዋና አስተዳደር ቢሮ በራሳቸው ጊዜ ምልክት እየሰጡ ከደበቁበት ነው። ለእኔ ለአስረጅነት ነው የቀረበልኝ። ይሄ
እንዴት አገኙት እርስዎ?
እኔ አላገኘውም፣ ሌላ ሰው ለኢህአዴግ ደጋፊ ነው የተሰጠው። ከዛ ከደጋፊ ደግሞ ለእኔ ለመረጃነት በተጨባጭ አያሉኝ ሲል ይህንን የሰጡት ይኸውን ነገ የሚሰጥበት ነው። በአንድ ካርቶን የተለያየ አይነት እሽጎች ይኖራሉ። በእሽግ ውስጥ በአንድ እሽግ ከአንድ ሺህ ወይም ከስምንት መቶ ከሰባት መቶ በተለያየ ቁጥር ነው ታሽጎ የሚቀመጡ በአንድ ካርቶን ውስጥ ድምፅ መስጫ ወረቀት። ይሄ ከዘኛው ነገ መከፈት ሲገባ እንዴት እንደከፈቱ ለውጥ የሚያመጣውን በሁሉም መስማር ለህዝቡ ውጤታማ የሆነ ስራ ገዢ ፓርቲ ስላልሰራ ለውጥ የሚሰራውን ተቃዋሚ ፓርቲ ለመምረጥ ተዘጋጅቶ በሄዱበት ሁሉ ማንን ነው የምትመርጡት ብሎ ሲያስፈራሩ ቤት ለቤት አሁን ገዢ ፓርቲዎች እየዞሩ ናቸው። ማንን ነው የምትመርጡት? ኒብን ምረጡ፣ ገዢ ፓርቲ ኢህአዴግን ምረጡ እያሉ ስለሚያስገድዱ በዛ ሁሉ ከዲሞክራሲና ከሰብአዊ መብት አንጻር አካሄዳቸው ሊከደልም እኛ የፈለግነውን የምንመርጠው የምለውንም ሁሉ ግንዛቤ ውስጥ ወስዶ እናንተን አንመርጥም ብሎ ስለሚያስሩ ስለሚገድሉ ስለሚመቱ አሁን በዚህ ትላንትና ከኛ ከመድረክ ፓርቲ ከዚህ ወረዳም አንድ ተቀማጭ ወኪል ከሽርቆ ገፈርሶ ተመቷል። ሆስፒታል እንዲከናል ከዛ ገጠር ነው ከባሰምስራቅ በኩል ከሽርቆ ቀበሌ ማታ በቃሪዛ አምጥተን እዚህ ፖሊስ ጣቢያ አስመዝግበን ሐኪም ቤት ሊከናል። ይሄ ሁሉ ምንድነው? አሁን ህዝቡ በአጠቃላይ በሚሰራው ስራ ሁሉ ገዢ ፓርቲ ኢህአዴግ አመኔታ ስለሌለው አንመርጥም ብሎ ዝምተን መርጧል። ቢናገሩ ያስራሉ፣ በፈጠራ ክስ ይከሳሉ፣ ይገላሉ። ከዚህ በፊት ሰው ሞቷል እዚህ አካባቢ። በሁለተኛ ዙር ምርጫ ላይ የዚያንም እኔ ተወዳዳሪ ነበርኩኝ፣ የፓርቲ ሊቀመንበርም ነኝ። የዚያንም 92 ዓመት ምርጫ 97 ምርጫ በተለይ በ92ቱ አራት ሰው ሞቷል፣ ረሽኗል፣ ገሏል። ያለ ፍርድ ሰው የሞተበት ኢህአዴግ መንግስት ያለ ፍርድ ህዝቡን የሚገል አልወደድኩም አልፈልግም ብሎ ዝምተን የሚመርጥ ከሆነ የግድ ተናገር የሚል ነው፣ ካልተናገረ የሚመታ ነው። በዚህ እንደው ዝምተን መርጠናል። በዚህ ምርጫ በጥቅልሎችን እችን ወረቀት ያወጡት ይህን ሁሉ ተንኮል የሚሰሩት መራጮች መታወቂያ ካርዱንም ድምፅ መስጫ ወረቀቱንም ሁሉ የሚሰርቁት ለምንድን ነው? የሚያጭበረብሩት ለምንድን ነው? ህዝቡ ስለ ምርጫ በደንብ ጠንቅቆ ከምርጫ አስፈጻሚ በላይ ያወቀ ስለሆነ እነሱን እንደማይመርጥ አውቆ ስለወሰኑ ነው። የግድ እኛ አጭበርብረንም ቢሆን ሰርቀንም ቢሆን ነገ በሚደረገው ምርጫ ማለፍ አለብን ብለው ይህንን ተንኮል የሚሰሩት።
እንግዲህ እስቲ እንነጋገርና የምታሸንፉ ይመስላችኋል?
በሚገባ በጣም ህዝባችን የበሰለ በደንብ የተማረ ስለ ምርጫ ጠንቅቆ ከሁለተኛ ዙር አንስቶ እስካሁን ድረስ እየተወዳደረ በአካባቢ ምርጫ በፌዴራል ደረጃ በሚደረገው ምርጫ አሸንፎም የሚያውቅ አካባቢ ስለሆነ በጣም ህዝቡ ደግሞ በፖለቲካ የበሰለ ህዝብ ስለሆነ ላይ ቀረው እናሸንፋለን። ህዝባችን ወስኖ የተቀመጠ ስለሆነ
አድማጮች፣ ሄኖክ ሰማእግዜር ይህንን አቤቱታ ይዞ ወደ ምርጫ ጣቢያ አስተባባሪዎች አምርቷል። የገዢውን ፓርቲ ተወዳዳሪዎች እንዲሁም ተወካዮች፣ የከተማ መስተዳድርና ባለስልጣናት ለማግኘት በተደጋጋሚ በአካልና በስልክ ጭምር ከሾኔ እስከ አዲስ አበባ ያደረገው ሙከራ እስካሁን አልተሳካም። እንደተሳካ አስተያየታቸውም እንደደረሰን የምናቀርብ መሆኑን ግን ከወዲሁ ለመግለጽ እንወዳለን። በማስከተልም በሾኔ ከተማ ጎዳናዎች የመራጮችን አስተያየት አሰባስባል ሄኖክ እንሆ
እኔ ስሜ ሸንቆ ኮስትር ይባላል። ይህ ምርጫ ጣቢያ የሙራሳ ቀበሌ የምርጫ ጣቢያ ነው። የምርጫ ጣቢያ ሀ ነው። ከዚህ በተረፈ ነገ ያው የሚደረገውን የምርጫ ስርዓት ለማንተ ለማለት ዛሬ ዝግጅቱን እያካሄድን ያለ ነው።
በዚህ የምርጫ ጣቢያ የሚፎካከሩ ፓርቲዎች ተፎካካሪ ፓርቲዎች የትኞቹ ናቸው?
መድረኮች ናቸው። በዚህ ምርጫ ጣቢያ ላይ የሚፎካከሩ ተፎካካሪዎች መድረክ ነው
እና ገዢው ፓርቲ
ሁለቱ ናቸው።
ነገ ጧት በ12 ሰዓት ድምጽ መራጮች የድምጽ መስጫ ካርዳቸውን ይዘው እዚህ በሚገኙ ጊዜ እንዴት አድርጋችሁ እንደምታስተባብሩ ይገለጹልኝ እስኪ።
ኦኬ። ነገ ያው በቅድሚያ በሰልፍ እናስይዛቸዋለን። በቅደም ተከተላቸው እንዳመጣጣቸው ማለት ነው። ተራ በተራ ወደ ውስጥ ከገቡ ወዲህ መዝገቢያውን እንትን ቦታ ላይ ይመጣሉ። የመጡትን እንትን ካርድ ከተቀበልን በኋላ የሚሰጣቸውን ወረቀት ከተሰጠ በኋላ በቀጥታ ወደ ምስጢር ክፍል ይገባሉ።
እስቲ እንዴት እንደሆነ አሁን የምንገኘው ጤና ጣቢያ ውስጥ ነው። ድንኳን ተጥሏል። የተለያዩ ዴስኮች ይታዩኛል። እንደገቡ የመዝገብ ሹም ይላል። እዚህ ምንድነው የሚሰራው?
እዚህ ጋር የመዝገብ ሹሙ መጀመሪያ በመዝገባ ቀደም ሲል ካርድ የወሰደው ወሳጅ እዚህ መዝገብ ላይ ስሙ አለ።
እሺ።
በቀጥታ ካርዱን ከተቀበልን በኋላ በካርዱ ቁጥር እዚህ ላይ ያለውን 6 ቁጥር ላይ ከሆነ 6 ቁጥር ያለው እሱ ያለው ያይዞ የመጣውን እዚህ ጋር እናደርግና በቀጣዩ ላይ ፍርማ እናስፈርመዋለን። ፍርማ ካስፈረምኑ በኋላ መምረጥ የሚገባውን መምረጥ እንዲችል
ይሄ እንግዲህ ተመዘገቡበት ነው። ከዛ ቀጥለው ምን ያደርጋሉ?
አሁን በቀጥታ እዚህ ጋር ከመጡ በኋላ የድምጽ መስጫ ወረቀት ይቀበላሉ። እዚህ ሲደርሱ የድምጽ መስጫ እዚህ ጋር ቀለሙን ይቀበል። ከዛ በኋላ
ቀለም የሚቀቡት ድምጽ መስጠታቸው
እንዲረጋገጥ ቀለም ይቀበል። ከዛ በመቀጠል ደግሞ እዚህ ጋር የድምጽ መስጫውን ወረቀት ይወስዳል። ይህን ከወሰደ በኋላ እጩ ተወዳዳሪ እዚህ ጋር ወኪሎቻቸው ይቀመጣሉ።
ሁለት ወንበር ነው የሚታይ።
ሁለቱ ይኸው
የህዝብ ታዛቢዎች
እዚህ ጋር ይቀመጣሉ። እዚህ ጋር ተወዳዳሪ እንትን ይቀመጣል። ከዛ በኋላ በቀጥታ ይህን እንደያዘ የምስጢር ቤት ነው ይሄ የምስጢር ቤት ነው። ይህንን የምስጢር ቤት ያለምንም እንትን በነጻነት እዚህ ጠረጴዛ ይኖረዋል። በእርግጥ ጠረጴዛውን አሁን አውጥተናት ነው። እዛ እዚህ ጋር መጥቶ የሚሰጠውን ምልክት ከሰጠ በኋላ አጥፎ በሚገባው ኮሮጆ ለማስቀመጥ ይወጣል። እዚህ ጋር ነው ድምጹን
ኮሮጆዎች አሁን ድምጽ የሚሰጥባቸው ኮሮጆዎች እዚህ የምርጫ ጣቢያ እንደዚሁም የምርጫ ማስኬጃ ቁሳቁሶች ደርሰዋቸዋል። በወቅቱ መቼ ነው የደረሰው?
ከሳምንት በፊት።
እነዚህ ምን እንደሚመስሉ ማየት ይቻላል? በምንድን ነው የሚቆለፈው የድምጽ መስጫ ኮሮጆ?
ቁልፍ አለ የራሱ። እነዚህ ሁሉ ማቴሪያሎች ገብተውለታል። እነዚህ ቁልፎቹ ናቸው። ከዛ በኋላ እነዚህ ይፈታሉ። ቢጫው
ይመረ አረንጓዴው
ሁለቱን ዚፖች በ12 ሰዓት ጠዋት ላይ ሁለቱን ዚፖች አገናኝተን እንዘጋበት ነው በመጀመሪያ ጠዋት ላይ። ከዛ በኋላ ምርጫ ድምጹን ሰው ህዝቡ ከሰጠ በኋላ ከምሽቱ 12 ሰዓት ሲሆን ደግሞ እንትኑ ከላይ ያለው አንድ ዚፕ በቢጫ ይዘጋል። ምክንያቱም ቆጠራው እስከሚጀመር ድረስ ማረፊያ ማለት ነው። ቀጥሎ እንትን ስንን ቢጫው ተቆርጦ ድምጹ መቁጠር ሲጀመር ይሄኛው ይቆረጥና ከእንደገና በምን ይቆለፋል? ተቆጥሮ በቀይ ይቆለፍና ወደ ምርጫ ጣቢያ ወደ ቦርድ ድምጽ መሰብሰቢያ ቦታ ላይ የምንወስድ ይሆናል።
በጣም ጥሩ። ስለዚህ ሁሉም ተሟልቶላቸዋል። የድምጽ መስጫ ወረቀቶችም እዚህ ለተመዘገቡ መራጮች በሚበቃ መልኩ ደርሷቸዋል ማለት ነው።
10% መጠባበቂያ ጭምር ካለው ቁጥር አሁን እኛ ጋር 1376 ልጅ መራጮችን የተመዘገቡት በዚህ መሰረት 10% ተጠባባቂ ሊበላሽ የሚችል ወረቀቶች፣ ድምጽ መስጫ ወረቀቶች ስላሉ ያንን ነገር ለማስተካከል 10% ጭማሪ ነው የተሰጠ።
በጣም ነው የማመሰግነው።
ኦኬ።
ሄኖክና እንግዳውን እናመሰግናለን። አድማጮች፣ የመራጮች ድምፅ አስተያየት ብዬ ነበረ ያቀረብነው፣ ግን በከንባታና ጠንባሮ እንዲሁም በአላባ የሚገኙ የድምፅ መስጫ ጣቢያዎችን ሄኖክ ተዘዋውሮ ከተመለከተ በኋላ የምርጫ ቦርድ የድምፅ መስጫ አስተባባሪዎችን ያነጋገረው የድምፅ መስጫ ጣቢያዎቹ ከአንድ ቀናት ቀደም ብሎ ያላቸውን ዝግጁነት አስመልክቶ የሰጡትና ያቀረብነው። አሁን የፕሮግራም ማሳሰቢያ።
የተከበራችሁ የአሜሪካ ድምፅ አድማጮች፣ አምስተኛው የኢትዮጵያ ብሔራዊ ምርጫ ሲካሄድ ቪኦኤ የምርጫውን ሂደት በቀጥታ የሚያስተላልፍባቸውን ልዩ ልዩ ስርጭቶች ተጨማሪ ሞገዶች አዘጋጅቷል።
በዚህም መሰረት በአማርኛ በኦሮምኛና በትግርኛ ቋንቋዎች ከሰዓት በኋላ ከ10 ሰዓት ተኩል እስከ ምሽቱ 12 ሰዓት በ16 19ና 25 ሜትር ባንዶች በቀጥታ ስርጭት ይኖረናል። የአማርኛው ከ10 ሰዓት ተኩል እስከ 11 ሰዓት፣ የኦሮምኛው ከ11 ሰዓት እስከ 11 ተኩል፣ በትግርኛ ከ11 ተኩል እስከ 12 ሰዓት ይሆናል።
በአማርኛው መደበኛ የእሁድ ስርጭታችን ግን የምሽቱን ምርጫ ዜና ዘገባና ትንታኔ በመደበኛዎቹ 19 22 እና 25 ሜትር ባንድ እስከ ምሽቱ 4 ሰዓት እናስተላልፋለን።
አሁን ወደ ምርጫ ዘገባዎች እንመለስ። ወደ መቀሌ ነው የምናመራው። ከገዢው ፓርቲ አንዱ የሆነው ህወሓት በተወካዮች ምክር ቤት ወንበር ለማግኘት 38 እጩዎችን ለውድድር አዘጋጅተዋል ይለናል አንጋፋ የድርጅቱ አመራር አባላት አብዛኞቹ በዚህ ቁጥር መካተታቸውን ገልጾ ከክልሉ የምርጫ ቦርድ ጽህፈት ቤት ኃላፊ የተገኘውን ዝርዝር መሰረት በማድረግ ግርማይ ገብሩ ተከታዩን አጠናቅሯል።
ከትግራይ የምርጫ ቦርድ ጽህፈት ቤት ኃላፊ ከአቶ ወልደ ጊዮርጊስ በላይ ያገኘሁት ዝርዝር እንደሚገልጸው ህዝባዊ ወያነ ሓርነት ትግራይ ለተወካዮች ምክር ቤት የሚወዳደሩ 38 እጩ ተወዳዳሪዎችን አቅርቧል። ካሁን በፊት ተወዳድረው ወደ ተወካዮች ምክር ቤትና ወደ ክልል ምክር ቤት ከገቡት ከጥቂቶቹ በስተቀር አብዛኞቹ ዘንድሮም ይወዳደራሉ። አቶ መለስ ዜናዊን ተክተው ህወሓትን በሊቀመንበርነት እየመሩ ያሉትና የክልሉ ርዕሰ መስተዳድር አቶ አባይ ወልዱ እንደ ካሁን በፊት በአክሱም የምርጫ ክልል ይወዳደራሉ። ሁለቱም ጠቅላይ ሚኒስትሮች ዶክተር ቴድሮስ አድሃኖም በብዘት እንዲሁም ዶክተር ደብረጽዮን ገብረ ሚካኤል በአድዋ ከተማ ለውድድር ቀርበዋል። ከህወሓት አንጋፋ ሴት ታጋዮች ወይዘሮ ሮማን ገብረ ስላሴ፣ አስገደ ጽምብላ፣ ወይዘሮ ትርፉ ኪዳን ማርያም ብዘት እንዲሁም የክልሉ ምክር ቤት አፈ ጉባኤ ወይዘሮ ቅድሳን ነጋ በአድዋ የምርጫ ክልል ለመወዳደር በእጩነት ቀርበዋል። ከአንጋፋ የህወሓት መሪዎች አንዱ የሆኑት አቶ አባይ ጸሐዬ ሽረ አካባቢ ሰለኽለኻ ለመወዳደር ታጭተዋል። የቀድሞው ጠቅላይ ሚኒስትር ባለቤት ወይዘሮ አዜብ መስፍን በአዲስ አበባ ምክር ቤት ተወዳድረው ስለገቡ እሳቸው ይወዳደሩበት በነበረው አካባቢ ወይዘሮ ናፈኩሽ ደሴ የተባሉ እጩ ተወዳዳሪት ተዘጋጅተዋል። ሌሎች የህወሓት ነባር ታጋዮች አቶ ስዩም መስፍን፣ አቶ ጎበዛይ ወልደ አረጋይና አቶ ቴድሮስ ሐጎስ በዘንድሮ ውድድር አልቀረቡም። አምባሳደር ዶክተር አዲስ አለም ባሌማ አረናን ከወከሉት ከአቶ ገብሩ አስራት ጋር በመቀለ የምርጫ ክልል ይፋለማሉ። ይህ በእንዲህ እንዳለም የህወሓት ታጋዮችና በተለያዩ የድርጅቱ አመራር ቦታ የነበሩት ከህወሓት በአመለካከት ተለይተው በአሁኑ ሰዓት አረና ትግራይ ውስጥ የሚገኙት ወይዘሮ አረጋሽ አዳነም ዘንድሮ በመቀለ የምርጫ ክልል ለክልል ምክር ቤት ይወዳደራሉ። የአረና ሊቀመንበር አቶ ብርሃኑ በርሃም እንዲሁ በመቀለ የምርጫ ክልል ለክልል ምክር ቤት ነው የሚወዳደሩት። ለአሜሪካ ድምፅ ግርማይ ገብሩ ከመቀለ።
አሁንም እዚያው መቀሌ እንቆያለን። ግርማ የገብሩ የመራጮችን አስተያየቶችም እንዲህ አጠናቅረዋል።
ማረጉ አሰፋ እባላለሁ።
ማረጉ፣ ስለ ነገ ምርጫው ምን ትላለህ? ተዘጋጅተሃል?
ተዘጋጅቻለሁ በሚገባ። ይሆነኛል ወይም ይወክለኛል ብዬ ማስበውን የሚመርጥበት ካርድ ይዣለሁ እና በዚህ ምርጫ ላይ ደግሞ ለሀገር ሰላምና ለሀገር እድገት ብቻ የሚቆረቆር አይነት ስራ የሚሰራ መንግስት ለመምረጥ አስቤያለሁ።
ማን ልበል?
መረሳ ደስታ። ተዘጋጅተን ያለ ነው፣ በጉጉት ነው የምንጠብቀው ያለ ነው። ካርድ ማውጥተናል፣ 12 ሰዓት እየጠበቅናት።
ምርጫው ለእርሶ ምን ትርጉም ነው የሚሰጡት?
መጀመሪያ የህይወታችን የሚቀየርበት አዲስ ህይወት ወይ ጥሩ መንገድ የሚንዝ የሚይዝበት መንገድ ይሆናል ብዬ እጠብቃለሁ።
ነገ ከሚመርጡት ተወካይ ምንድን ነው የሚጠብቁት?
በጥሩ መንፈስ ተዘጋጅቶ እንዲያስተዳድሩ ነው የምንፈልግ፣ በሰላም እንዲጠናቀቅ ነው የምንፈልግ።
አሁን ደግሞ በመቀለ ዶቭ ካፌ ደርሻለሁኝ። የቤቱ ባለቤት ማን ልበል?
አቶ የደጉ ታረቀ ይባላል።
ካርድ ወስደዋል? ለምርጫ ተዘጋጅተዋል?
ካርድ ወስጃለሁ፣ ለምርጫ ተዘጋጅቻለሁ።
ምርጫ ለእርስዎ ምን አይነት ትርጉም ነው የሚሰጡት?
ምርጫ ለእኔ ሀገራችን ውስጥ በነበረው አገዛዝና አሁን ባለው አገዛዝ እና ለወደፊቱም ይበጀኛል የምለውን ፓርቲ ለመምረጥ ተዘጋጅቻለሁ።
ይሆነኛል ብለው ከሚወክሉት ምንድን ነው የሚጠብቁት?
አንድ ሰላም፣ ሁለት ለሀገሪቷ የሚመጥን ማለት ለአካባቢው የሚበጅ ለስራ ፈላጊዎችም የስራ ብርታትን የሚሰጥ ወይ ደግሞ ስራ በአካባቢው እንዲኖር የሚፈልግ ፓርቲ ተመርጦ ለሀገሪቷ ጥሩ የሆነ እድገት የሚያሳል።
ስሜ ርግባ አርከብ እባላለሁ። ካርድ ወስጃለሁ፣ ተዘጋጅቻለሁ።
ስለ ምርጫው ሂደት ሙሉ ግንዛቤ አለን? ጠዋት ተነስተሽ የት እንደምትሄጂ ምን እንደምታደርጊ ምን ሙሉ ግንዛቤ አለን?
አዎ፣ በእርግጠኝነት ከሚያስተምሩት ትምህርት ወስጃለሁ። ማንን እንደምመርጥ ደግሞ ራሴ በደንብ አዘጋጅቻለሁ።
የሚመርጡት የእርስዎ ተወካይ ምንድን ነው የሚጠብቁት? ለወደፊቱ
አድሎት በሌለበት የዜጋ የሃይማኖት ሳያዳላ በትክክል አድርጎ እኔ የምፈልገው ድርጅት የምመርጠው በሰላማዊ እንዲመራ ነው የምፈልገው።
ማልበል
ትዕግስት።
ለምርጫው ተዘጋጅተሻል?
አዎ ተዘጋጀ። በደስታ ሁሉ ማለት ነው። በቃ የፍላጎቱ ድርጅቱ ያን ድርጅት ነው የምመርጠው። ከዛ በኋላ ደግሞ እድገት ነው የምፈልገው። የሰላም የስራ የብልጽግና ሁሉም ነው የምመኘው።
አሁን ደግሞ በአንድ የስጋ ቤት ድርሻ አለውኝ፣ ባለቤቱ አሉ። ማን ልበል እስኪ ንገሩኝ። ስለ ምርጫው ካርድ አሉት ወይ?
ያቀበላለሁ። አዎ ካርድ አለኝ። የሚጠቅመኝ የሚወክለኝ ምረጥ ስብች ከሚዲያ ከተለያዩ የህዝብ እንትኖች ወስጃለሁ።
እነማን እንደሚወዳደሩ ሙሉ ግንዛቤ አለት?
የተለያዩ ፓርቲዎች በመቀሌ ከተማ ይወዳደራሉ። ስለዚህ ቀረቡ ተወዳዳሪዎች አገሪቱን ወደፊት የሚያስኬድ የሚጠቅም የሚባለውን ለመምረጥ ዝግጁኛል።
ሙሉ ስሜ ዮሐንስ አርከ እባላለሁ። ተዘጋጅቻለሁ። ያው ለማን እንደምመርጥ ማን እንደሚ በጀኝ እንግዲህ ዝግጁ ሁኝ እየጠበቅኩት ነው።
ነገ ከሚመርጡት ለወደፊት ምንድን ነው የሚጠብቁት?
ነገ ከሚመርጠው ፓርቲ ወደፊቱ የተሻለ ስራ ይሰራል ብዬ ገምታለሁኝ። በተለይ አካል ጉዳተኛ በመሆኔ የአካል ጉዳተኞች ላይ እና እንዲሁም በአጠቃላይ ጥሩ ስራ ይሰራል፣ በአገሪቱ ጥሩ ለውጥ ለማምጣት ይሰራል ብዬ ተስፋ አድርጋለሁኝ።
ሽናት ጸጋ ይባላለሁ።
የምርጫ ካርድ ወስደሃል?
አዎ ወስጃለሁ።
ስለ ምርጫው ግንዛቤው አለ?
ይሄ አምስተኛ በመሆኑ ምክንያት ከዚህ በፊትም ትንሽ ተሞክሮች አሉን። ጠቅመኛል የምለውን እንዴት መምረጥ እንዳለብኝ አውቃለሁ። እኔ ይሄ የህይወት መመሪያ ልዩነት ይመስለኛል። ማንም ሰው አገሬ ምን አደረገችልኝ ሳይሆን ማለት ያለበት ምን አደረግኩላት ነው ማለት ያለበት። እና አካል የሆነ ነገር አላደረግልኝ የምትል ከሆነ ግን የሆነ እኔ ምን አደረግኩላት የሚለው ነው መመሪያ የለም።
ዘይነብ ችላል ይባላል።
ተማሪ ነሽ?
የአምስተኛ ዓመት ኢንጂነሪንግ ተማሪ ነኝ።
ካርድ ወስደሻል?
አዎ ወስጃለሁ።
እና ስለ ምርጫው ተዘጋጅተሻል?
አዎ እዛው ካርድ የሚወሰድ ነው፣ ግቢ ውስጥ ነው የምንመርጠውም። እዛው ግቢ ውስጥ ነው ያለው ነባራዊ ሁኔታ አይቼ ለመምረጥ ተዘጋጅቻለሁ። ከምንም በላይ ሰላም ነው። ሰላም የሚያመጣ አካል ካለ ያንን ለመምረጥ ነው የተዘጋጀሁት።
አድማጮቻችን፣ ስርጭታችን ይቀጥላል። ግርማይ ገብሩን ለዘገባው አመሰግናለሁ። ወደሚቀጥለው ዘገባ ከማለፋችን አስቀድሞ ታዲያ እዚህ ግድም አንድ የምናነሳው ጉዳይ አለ። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር ዴታ አቶ እውነቱ ብላታ በትላንትናው ዕለት የአሜሪካ ድምፅ በመንግስት ላይ ዘመቻ ይዘዋል የሚል ክስ አቅርበው ነበር። ትዝታ ብላቸው ይህንኑ መነሻ በማድረግ በጣቢያው ላይ ያቀረቡትን ቅሬታቸውን እንዲገልጹ አቶ እውነቱን በስልክ አግኝተሽ ነበር። ምን ላይ ደረሽ?
አዎ ትላንት ማታ እስክንድር ይሄንኑ ከነገረን በኋላ ዛሬ ማለዳ ላይ ደውዬላቸው ነበር። ደጋግሜ ደውዬ አገኘዋቸው አቶ እውነቱ ብላታን እና እስካሁን ስለ ምርጫው ባጠናቀርናቸው ዘገባዎች ይሁን ሌላ ቅራኔን ጨምረው ቃለ ምልልስ እንዲሰጡን ጠየቅኩኝ። ከምሽቱ በ12 ሰዓት በኢትዮጵያ አቆጣጠር ደውይልኝ አሉ። ደጋግመን ደወልን። ብዙ ጊዜ ደውለን ጸሐፊያቸው እንደገና ከአንድ ሁለት ሰዓት በኋላ ደውሉ ነው ያሉን። እንዲያውም አቶ እውነቱ ስለ እኛ ጣቢያ ስብሰባ እንደተቀመጡ ነው የገለጹን እና አሁንም እኛ እንግዲህ በራችን ክፍት ነው፣ መጠየቅ እንፈልጋለን። ሄኖክም እዛ አገር ከገባ ጊዜ ጀምሮ የመንግስት ባለስልጣናትን ስለዚህ ምርጫ በተለይም ስለ የገዢው ፓርቲ ተወካዮችን ለማነጋገር ያደረገው ጥረት እስካሁን አልተሳካም። አሁንም እየሞከርን ነው ለማለት ነው።
ትዝታ፣ በእስካሁኑ ዘገባችን የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢን በተደጋጋሚ ፕሮግራሞቻችን አቅርበናል። የእነሱን አስተያየት፣ ምርጫውን ሂደቶች የሚመለከቱ ዘገባዎች አቅርበናል። ጠቅላይ ሚኒስትሩ የሰጡትን መግለጫ አቅርበናል። ባገኘንበት የእነሱን መረጃ ማግኘት የቻልንበት የተሳተፉበትን የመንግስትን አቋም ሆነ የምርጫ ሂደት በተመለከተ የሰጡ አስተያየቶች እስካሁን አካተናል። እንግዲህ በእነሱ በኩል ፈቃደኝነቱ ካለ በሚቀጥሉ ዘገባዎቻችንም እንድናካተን ነው።
የዛሬውንም ዘገባችንን የተመለከትን ከሆነ በአጠቃላይ የመንግስት ተወካዮች ወይንም የምርጫ ቦርድ ተወካዮች የሚሰጡትን አስተያየት ነው ስናስተናግድ የቆየ ነው። ዋናው ነገር ግን እንቀጥላለን የሚሰጡንም እንጋብዛለን። አሁንም ቢሆን
የኢትዮጵያ ሕዝብ አድማጮች እንዲያገኙ የሚፈልጉትን መረጃ ባለስልጣናት ፈቃደኛ ሆነው እንዲሰጡን እንጠይቃለን። አሁን ወደ ተከታዩ ዘገባ ነው የምናልፈው።
ገዢው ፓርቲ ኢህአደግ ኢትዮጵያን በልማታዊ ዲሞክራሲ የምትራመድ አገር ፖሊሲዎችንም አብዮታዊ ዲሞክራሲ ሲል ይገልጣል። ተቃዋሚዎቹ ደግሞ ዲሞክራሲም ልማትም የላትም ይላሉ። ማርታ ቫንደር ዎልፍ ከአዲስ አበባ በተከታታይ ስታስተላልፍ ከቆየችው ዘገባዎቿ ዲሞክራሲ እየተባሉ የሚጠሩት የኢትዮጵያ ፖሊሲዎች በእውነት ዲሞክራሲ ናቸው በሚል መጠይቅ ያዘጋጀችውን ይህን ዘገባ ቆንጅታዬ ታቀርባለች።
ላለፉት 24 ዓመታት በስልጣን ላይ ያለው የኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር ፖሊሲዎቹ አብዮታዊ ዲሞክራሲና ልማታዊ ዲሞክራሲ እንደሆኑ ይናገራል። በእነዚህ ፖሊሲዎች ቀደም ባሉ ዓመታት በከባድ ረሃብ ተመታ የነበረችው ሀገር እጥፍ አሃዝ የምጣኔ ሀብት እድገት አስመዝግባለች። የመንግስቱ ቃል አቀባይ አቶ ሬድዋን ሁሴን ቀድሞ የገዢው ፓርቲ ጽህፈት ቤት ኃላፊም ነበሩ። አብዮታዊ ዲሞክራሲ የሚባለውን እንዲህ ሲሉ ይገልጹታል።
You can opt for democracy to be built evolutionary, gradually. You could also opt for a democracy which must be built.
ዲሞክራሲን በአዝጋሚ መንገድ ቀስ በቀስ መገንባትን መምረጥ ይቻላል። ሌላም አማራጭ አለ። ዲሞክራሲን በአብዮታዊ ወይም ስርነቀል በሆነ እርምጃ መቀየርም ይቻላል። አስተሳሰቡን ከስረ መሰረቱ ጀምሮ ቅርንጫፎቹን ሁሉ ጠራርጎ በፈጣን ሁኔታ መለወጥ ማለት ነው። አብዮታዊ ማለት ይህ ነው።
እንደ መንግስቱ አመለካከትም ልማታዊ ዲሞክራሲ ሲባል ዲሞክራሲ በሌለበት ልማት የለም፣ ያለ ልማትም ዲሞክራሲ አይኖርም። ሃሌሉያ ሉሌ በደህንነት ጥናቶች ተቋም የፖለቲካ ተንታኝ ናቸው። ሁለቱ ርዕዮተ ዓለሞች በተፈጥሯቸው ውስጣዊ ተቃርኖ እንዳላቸው ነው የሚናገሩት።
But the government in developmental states or in democratic developmental state, the role of the government in the economy and the public life, it will decrease.
በልማታዊ መንግስት ወይም በልማታዊ ዲሞክራሲ መንግስት ውስጥ መንግስቱ በመጣኔ ሀብቱና በህዝቡ ኑሮ ውስጥ የሚኖረው ሚና ከጊዜ ወደ ጊዜ እየቀነሰ ነው የሚሄደው። በአብዮታዊ ዲሞክራሲ ደግሞ እየጨመረ ይሄዳል። ስለዚህ በእኔ አመለካከት እዚህ ላይ ልዩነት አላቸው።
የኢትዮጵያ ምጣኔ ሀብት የሚመራው ሀገሪቱን እንደ አውሮፓውያን አቆጣጠር በ2020ዎቹ አጋማሽ በ10 ዓመት ውስጥ ማለት ነው ባለመካከለኛ ገቢ ሀገሮች ረድፍ ማስገባትን ዓላማ አድርጎ በየአምስት ዓመቱ በሚወጣ እቅድ ነው። አዲስ አበባ ውስጥ እርግጥ ልማቱ በሚገባ ይስተዋላል። በርካታ አዳዲስ መንገዶችና ትላልቅ ፎቆች ተገንብተዋል። የከተማ ባቡር መስመርም ተዘርግቷል። ብዛት ያላቸው ኮንዶሚኒየም ቤቶች ተሰርተዋል። ይሁን እንጂ መድረክና ሰማያዊ ፓርቲን የመሳሰሉት ትላልቆቹ ተቃዋሚ ፓርቲዎች ልማታዊ ዲሞክራሲ የሚባለውን ይነቅፋሉ። አባሎቻችን በፖሊስና በገዢው ፓርቲ ደጋፊዎች እየተስፈራሩና እየተዋከቡ ባሉበት የነገው ምርጫም ዲሞክራሲያዊ ይሆናል የሚባለውን አይቀበሉም። ሀገሪቱ ባለ ሁለት አሃዝ የመጣኔ ሀብት እድገት ብታስመዘግብም በየወሩ በሺዎች የተቆጠሩ ዜጎቿ የተሻለ ኑሮ ፍለጋ ወደ መካከለኛው ምስራቅ ወይም ወደ አውሮፓ ለመድረስ ይሰደዳሉ። የመድረክ ሊቀመንበር ዶክተር በየነ ጴጥሮስ 80% ህዝቧ በገጠር በሚኖርባት ሀገር የእድገቱ ፍሬ ወደ ብዙሃኑ አልወረደም ይላሉ።
I'm a first generation moving into an urban setting. So the population that I knew 50 years ago.
ኑሮን በከተማ ለማድረግ እኔ ከመላ ቤተሰቤ ወይም ከዘር ማንዘሬ መጀመሪያ ነኝ። ታዲያ የዛሬ 50 ዓመት ጀምሬ ማውቃቸው ሰዎች ዛሬም ያው እንደ ድሯቸው ነው የሚኖሩት። በዚያው በድሮ ሞፈር ነው የሚያርሱት። ዛሬ የተለየ ነገር ቢኖር ድሮ በይዞታቸው የነበረው ስፋት ያለው መሬት አሁን በህዝቡ ብዛት ግፊት ምክንያት ተቆርሶ አንድ ሰው ቀድሞ ይኖረው ከነበረው አንድ አስረኛ መሬት ቢሆን ነው የቀረው።
በነገው ምርጫ ኢህአዴግ ያሸንፋል ተብሎ ነው የሚጠበቀው። ፓርቲው በቀጣዮቹ 5 ዓመታት አሁን ያሉት ፖሊሲዎች እንደሚቀጥሉ አስቀድሞ ሲናገር ቆይቷል።
ወደ ምሽቱ የመጨረሻ ቅንብር እንወሰዳቸው አድማጮች። በበርካታ የዲሞክራሲያዊ ሂደት መገለጫዎች ነበሩት በሚል የሚገልጹት በኢትዮጵያ የ1997 ምርጫ የሲቪል ማህበረሰብ ድርጅቶችም በሂደቱ ከፍተኛ ሚና ነበራቸው ሲሉ በጊዜው በሲቪል ማህበራት አስተባባሪነት ያገለገሉ አንድ ባለሙያ ያስታውሳሉ። በ1997 የኢትዮጵያ ሲቪል ማህበራት ዋና አቀናባሪ የነበሩት መንግስታዊ ያልሆነው የብሪታንያው የአክሽን ኤድ ዋና የፖሊሲ አማካሪ አቶ ዳንኤል በቀለ ዛሬ የዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂውማን ራይትስ ዋች የአፍሪካ ፕሮግራሞች ኃላፊ ናቸው። በ97ቱ ምርጫ ሲቪል ማህበራት የነበራቸውን ሚና እንዲያስታውሱን ትዝታ በላቸው አወያይታቸዋለች። አቶ ዳንኤል በቀለ
አመሰግናለሁ ትዝታ። እንዳልሽው እንደ ኢትዮጵያ አቆጣጠር በ1997 ዓመተ ምህረት ኢትዮጵያ ውስጥ ተደርጎ በነበረው ምርጫ ውስጥ ኢትዮጵያ ውስጥ የሚገኙ በርካታ የሲቪል ማህበረሰብ ድርጅቶች ተሳትፎ ለማድረግ እንቅስቃሴ አድርገን በነበረበት ጊዜ ውስጥ በዛ ውስጥ ተሳትፎ ነበረኝ። ያኔ የነበረው አስተሳሰብ እንግዲህ ምንድን ነው? የመጀመሪያው መነሻው የ1997ቱ ምርጫ በኢትዮጵያ ታሪክ ውስጥ በጣም ልዩ የሆነ ምርጫ ነበረ። በታሪክ ምናልባት ለመጀመሪያ ጊዜ በሚባል ደረጃ ነጻ የመሰለ የገለልተኛ ፓርቲዎች የሚፎካከሩበት መድረክ የተፈጠረበት ሁኔታ ነበረ የተመለከት ነው። በተለይ ምርጫው እየተቃረበ በመጣበት ጊዜ በዛ ወቅት ኢትዮጵያ ውስጥ የነበረን የሲቪል ማህበረሰብ ድርጅቶች በዚህ ታሪካዊ አጋጣሚ ውስጥ ዲሞክራሲን የበለጠ እንዲያድግ እንዲጎለብት የህግ የበላይነት የበለጠ እንዲያድግ እንዲጎለብት ምን አስተዋጽኦ ሊኖረን ይችላል በሚል ውይይት ካደረግን በኋላ የተሰማራንባቸው ስራዎች ነበሩ። እነዚህ በሶስት ተከፍለው ሊታዩ ይችላሉ። የመጀመሪያው ስራ ከምርጫው በፊት የሚከናወን ተግባሮች ላይ ያተኮረ ነበረ። ከነዚህ ውስጥ ዋነኛ ብዬ የምለው የመራጮችን የማስተማር እና የመራጮችን የመመዝገብ ማስፋፋት ስራ ነበረ። እንደሚታወቀው እንደ ኢትዮጵያ በመሰሉ ገና የምርጫ ዲሞክራሲን ገና እየጀመሩ ያሉ ወይም እየተለማመዱ ባሉበት ሀገሮች ውስጥ አንዱ ትግል ዜጎች በመምረጥና በመመረጥ መብታቸው እንዲሳተፉ ማበረታታት ጭምር ነው። ይህ መብት ብቻ ሳይሆን ኃላፊነትም ጭምር እንደሆነና ዜጎች በምርጫ ሂደት ውስጥ እንዲሳተፉ ማስተማር፣ ስለ ምርጫ ስርዓቱ፣ ስለ ፕሮሰሱ፣ ስለሚጠበቅባቸው ግዴታ፣ ምርጫው እንዴት እንደሚከናወን፣ ምን ማለት እንደሆነ ግንዛቤ ማስጨበጥና ማበረታታት ነበረ። ይሄ ሰፊ ስራ ነበረ በዚህ መልክ የተሰራው። ምናልባትም የስራ ውጤታማነትን የሚያመለክተው አንዱ ማስረጃ እንደሚመስለኝ በዛ ምርጫ ወቅት በጣም በርካታ ኢትዮጵያውያን በምርጫው ለመሳተፍ ተመዝግበው የነበረ መሆኑ ነው። ከዛ ቀጥሎ ሌላው ሲቪል ማህበረሰብ ድርጅቶች ተሳትፎ የነበረበት አንድ ዋነኛ ስራ ከምርጫው በፊት በፖለቲካ ፓርቲዎች መካከል የውይይት የክርክር መድረክ ማዘጋጀት ነበር። ይህ ስራ በይበልጥ ሲመራ የነበረው በወቅቱ ኢንተር አፍሪካ ግሩፕ በሚባለው ድርጅት ነበረ። ነገር ግን በርካቶቻችን ተሳትፎ ስናደርግ የነበረበት ነው እና ያም በጣም ጠቃሚ መድረክ ነበረ። ለመጀመሪያ ጊዜ በቀጥታ የቴሌቪዥን ስርጭት የፖለቲካ ፓርቲዎች አላማቸውን፣ አንድነታቸውን፣ ልዩነታቸውን፣ መመረጥ የሚገባበትን ምክንያት፣ ቢመረጡ ምን እንደሚያደርጉ በግልጽ ለህዝብ ውይይት ክርክር ሲያደርጉ የነበረበት መድረክ ነው። በጣም ጠቃሚ መድረክ ነበር። ይህ መድረክ በአብዛኛው የተቀነጃጀው በሲቪል ማህበረሰብ ድርጅቶች ነበረ። ይህ ከምርጫው በፊት የነበረ ስራ ነው። ከሚቀጥለው ትልቁ ስራ ደግሞ በምርጫው ወቅት የተከናወነ ስራ ነበረ። ተግባሩ ግን ከምርጫው ቀደም ብሎም የተጀመረ ነው። ዋነኛው ስራው ግን ምንድን ነው? የምርጫ ታዛቢነት ስራ ነበረ። ኢትዮጵያ ውስጥ እንደሚታወቀው ከዚህ በፊት በብዛት የምርጫ ታዛቢዎች ከውጭ ሀገር እየመጡ ነበረ፣ ፈረንጆች የምርጫ መታዘብ ስራ የሚሰሩት እና በዚህ ምርጫ ወቅት ግን ኢትዮጵያውያን በራሳችን የሲቪል ማህበረሰብ ድርጅቶች አማካኝነት የምርጫ መታዘብ ስራን ለማከናወን እንችላለን በሚል እምነት የሲቪል ማህበረሰብ ድርጅቶች በአንድ ጥላ ስር ተሰባስበን አንድ ቅንጅት አቋቁመን በዛ ቅንጅት ኔትወርክ ይባላል፣ ኔትወርክ ኦፍ ኢትዮጵያን ሲቪል ሶሳይቲ ኦርጋናይዜሽን ሲባል ነበረ። በዛ አማካኝነት የምርጫ መታዘብ ስራ ለማካሄድ ትልቅ ጥረት አድርገናል። ገለልተኛ የሆኑ የሲቪል ሶሳይቲ ማህበረሰብ ታዛቢዎችን በመመልመል በምርጫ መታዘብ ስራ በማሰልጠን በምርጫ መታዘብ ስራ እንዲሰማሩ ለማድረግ ጥረት ተደርጎ ነበረ። ረጅም መንገድ አለው እሱ። በመጀመሪያ ላይ የምርጫ ቦርድ የምርጫ ታዛቢነት ሰርቲፊኬት ያልፈቀደልን ስለነበረ ያንን ለማግኘት የቻልነው ከፍርድ ቤት ክርክር በኋላ ነበረ። እስከ ጠቅላይ ፍርድ ቤት ድረስ ብዙ ክርክር ስናደርግ ቆይተን ጠቅላይ ፍርድ ቤት በመጨረሻ ስለወሰነልን በዚህ መሳተፍ መብታችንን በመጨረሻው ሰዓት ላይ ነበረ ከምርጫ ቦርድ ፈቃድ ማግኘት ችለን የነበረው። ነገር ግን በዛች በቀረችው ሰዓት ውስጥም ቢሆን የተወሰኑ የሲቪል ማህበረሰብ ታዛቢዎችን ወደ ምርጫ ጣቢያዎች ለማሰማራት እና ጥሩ የሆነ የምርጫ መታዘብ ስራ እንዲሰሩ ለማድረግ የቻልን ይመስለኛል። ለዚህም ደግሞ አንዱ ማስረጃ እንደሚመስለኝ የኛ የሲቪል ማህበረሰብ ታዛቢዎች በተሰማሩባቸው ቦታዎች ላይ በሙሉ ማለት እችላለሁኝ በሙሉ የኛ ታዛቢዎች በተሰማሩበት ቦታ ላይ በሙሉ ገዢው ፓርቲና ተቃዋሚ ፓርቲዎች ውጤቱን ሙሉ በሙሉ ተቀብለውት ነበረ። ስለ ውጤቱ ጸብ አልተፈጠረም ነበረ የኛ ታዛቢዎች በነበሩበት ቦታ ላይ። ምክንያቱም የምርጫ መታዘቡ ስራ በጣም በጥሩ ሁኔታ ነበር የተሰራውና ጠቃሚ ስራ ነበረ ብለን እናምናለን። የመጨረሻው ስራ ከምርጫ በኋላ የተሰማራንበት ስራ ነበረ። ይህ ደግሞ የሚመለከተው እንደሚታወሰው ከምርጫው በኋላ በገዢው ፓርቲና በተቃዋሚ ፓርቲዎች መካከል የምርጫውን አካሄድ በሚመለከት አለመግባባት ተፈጥሮ ስለነበረ የአለመግባባት ጸቡ እየተባባሰ ሄዶ አሳሳቢ ደረጃ ላይ ደርሶ ስለነበረ በሲቪል ማህበረሰብ ድርጅቶች ውስጥ የነበርን አባሎች ይህ አለመግባባት በሰላማዊ መንገድ እንዲፈታ ብዙ ጥረት ስናደርግ ነበረ። ሁለቱን ተፎካካሪ ወገኖች ሊያስማማ የሚችል የሰላም ስምምነት በማዘጋጀትና በዛ እንዲስማሙ ለማድረግ ለማስማማት ምክንያት የሆኑትን ነገሮችም ለይቶ በማውጣት ለምሳሌ እንደሚታወሰው ተቃዋሚዎች የምርጫውን ውጤት ባለመቀበል የተነሳ ወደ ፓርላማ አንገባም ብለው ገልጸው ስለነበረ ይህንን ትክክል አለመሆኑን በመምከርና ተቃዋሚዎች ወደ ፓርላማ ገብተው በሂደቱ እንዲቀጥሉ በማበረታታት በመደገፍ የሰላም ስምምነት በማርቀቅ በወቅቱ አንዳንድ ላለመግባባት ምክንያት የነበሩ በመጨረሻው ሰዓት ላይ የወጡ ህጎች ሊሻሻሉ የሚችሉበትን መንገድ በመጠቆም ስለ ሚዲያ አጠቃቀም የስምምነት ሀሳብ በማቅረብ በጣም በርካታ ነገሮች ናቸው። በእውነት ዝርዝሩ ስለመግባት ትዝታ ግን በአጭሩ ሲጠቃለል ከምርጫው በኋላ ተፈጥሮ የነበረው አለመግባባት እና የፖለቲካ ውጥረት በሰላማዊ መንገድ እንዲፈታ ብዙ ጥረት ስናደርግ ነበረ እና ይህ ደግሞ ሌላው ተሳትፈንበት የነበረው ስራ ነው እና በእነዚህ ሁሉ አይነት ስራዎች ሲቪል ማህበረሰብ ድርጅቶች ብዙ አስተዋጽኦ ሊያደርጉ እንደሚችል እንደ ምሳሌ ሊጠቀስ የሚችል ይመስላል።
በ1997 የኢትዮጵያ ሲቪል ምርጫ የኢትዮጵያ ሲቪል ማህበራት ዋና አቀናባሪ የነበሩት መንግስታዊ ያልሆነው የብሪታንያው አክሽን ኤድ ዋና የፖሊሲ አማካሪ አቶ ዳንኤል በቀለ ዛሬ ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሁማን ራይትስ ዋች የአፍሪካ ፕሮግራሞች ኃላፊ ናቸው። አቶ ዳንኤልን ለጊዜያቸው እናመሰግናለን። የሲቪል ማህበረሰብ ድርጅቶች ከመንግስት ወይም ከተቃዋሚ የፖለቲካ ድርጅቶች ተጽዕኖ ነጻ ሆነው ዜጎች በሙያ ወይም በማህበራዊ ጉዳዮች የሚደራጁባቸው መንግስታዊ ያልሆኑ ድርጅቶች መሆናቸው ይታወቃል። አድማጮች፣ አሁን የፕሮግራም ማስታወሻ። የነገው የኢትዮጵያ ብሔራዊ ምርጫ ሲካሄድ የአሜሪካ ድምፅ ራዲዮ የምርጫውን ሂደት በቀጥታ የሚያስተላልፍባቸው ልዩ ልዩ ስርጭቶችና ተጨማሪ ሞገዶችን አዘጋጅቷል። በዚህም መሰረት በአማርኛ በኦሮምኛና በትግርኛ ከሰዓት በኋላ ከአስር ተኩል እስከ 12 ሰዓት በ16 19ና 25 ሜትር ባንዶች የቀጥታ ስርጭቶች ይኖሩናል። የአማርኛው ከአስር ሰዓት ተኩል እስከ 11 ሰዓት፣ ኦሮምኛ ከ11 ሰዓት እስከ 11:30፣ ትግርኛ ከ11:30 እስከ 12 ሰዓት ነው። የአማርኛው ከ10 ተኩል እስከ 11 ሰዓት መሆኑን አስታውሱ። ይህ እንግዲህ ከመደበኛው የምሽቱ 3 ሰዓት ስርጭታችን በተጨማሪ ነው። በአማርኛ መደበኛው የእሁድ ስርጭታችን የምሽቱን የዜና ምርጫ ዘገባዎችና ትንታኔዎች በመደበኛዎቹ 19፣ 22ና 25 ሜትር ባንዶች ነው የሚያስተላልፈው። በነገው ዕለት ቀጠሯችሁ ከአሜሪካ ድምፅ ራዲዮ ጋር ይሁን። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19፣ 22ና 25 ሜትር ባንዶች በየቀኑ ከሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ ከባልደረባዬ አዲሱ አበበ ጋር አሉላ ከበደ፣ አቀናባሪ ንጉሡ ታምሬና ከስርጭት መሐንዲሱ ጋር በመሆን ነው። ዋና አዘጋጇ ትዝታ በላቸውና የተቀሩም ባልደረቦቻችን በመስክም ሆነ በዚህ አስተናግደዋል። እናመሰግናለን። ነገ ቅዳሜ ከምሽቱ 3 ሰዓት ላይ በመደበኛው ከ10 ሰዓት ተኩል እስከ 11 በልዩ ዝግጅት ጠብቁን። መልካም ምሽት፣ ደህና እደሩ።
This program has come to you from the Voice of America, Washington.